እግዚአብሔር ስም ብሩክ ይሁን። ታዲያ በመዳናችን እርግጠኛ መሆን እንችላለን? እንደኛለው ብዬ አሁን የዳንኩ ነኝ ብዬ ማውራት እችላለሁ? መዳኔን በምን አውቃለሁ? መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ሁሉ ነገር ይናገራል። አንደኛ ዮሐንስ 5:13 እንደዚህ ይላል፣ የዘላለም ህይወት እንዳላችሁ ታውቁ ዘንድ የእግዚአብሔር ልጅ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ። ዮሐንስ ነው እንደዚህ የሚለው፣ በእግዚአብሔር ልጅ ስም ለምታምኑ ለእናንተ ይሄን ታውቁ ዘንድ ወዳለሁ፣ ምክንያቱም የዘላለም ህይወት እንዳላችሁ። አዎ የዘላለም ህይወት እንዳለን እናውቃለን፣ ማረጋገጥ እንችላለን፣ እናውቃለን። ኢየሱስ ክርስቶስ በውስጣችን ሲገባ የዘላለም ህይወትን የሚሰጠን ጊዜያዊ ህይወት እሱ ጋር የለም። እሱ ጊዜያዊ ስላልሆነ እንደ ባህሪው ነው፣ በሁሉ ነገር እንደ ባህሪው ነው። እግዚአብሔር ባህሪው ዘላለም ነው፣ ዘላለማዊ ነው። ስጦታው መልካም ነው፣ እንደ ባህሪው ነው። ስጦታው ክፉ ነገር አይሰጥም። እግዚአብሔር በጎ ስጦታ ምንጭ ነው፣ እንደ ጥላ መዘዋወር ማያውቀው ይላል ያዕቆብ ላይ 1:17 ይመስለኛል። እግዚአብሔር የበጎ ነገር ምንጭ ነው፣ ስጦታው ግሩም ነው። ስለዚህ የዘላለም ህይወት ነው የሚሰጠን እግዚአብሔር። እሱ ዘላለማዊ ስለሆነ ዘላለም በእጁ ስለሆነ ዘላለም ነው ያለው። በቃ ሲሰጥ ምንም ማያልቅበት ነው። ኤፌሶን ማነው 1 ዮሐንስ 5:11 ላይ እግዚአብሔር የዘላለም ህይወት እንደሰጠን ይህ ህይወት በልጁ እንዳለ ምስክሩ ይሄ ነው። የሰጠን ህይወት እግዚአብሔር ሰጥቶናል፣ የዘላለም ህይወት። ያ ህይወት በልጁ ነው ያለው፣ በልጁ ውስጥ ነው ያለው። ከልጁ ውጪ ያንን የዘላለም ህይወት ማግኘት ግን አይቻልም። የዘላለም ህይወት እንዳለ ማወቅ እንችላለን፣ አዋለን፣ ግን በልጁ ውስጥ ነው። ልጁ ግን የሌለው የዘላለም ህይወት የለውም። ለምን? ያ ህይወት እግዚአብሔር የሰጠው ህይወት በልጁ ውስጥ ነው ነው የሚለን። ከልጁ ውጪ ልናገኘው አንችልም። በመጾም በመጸለይ በህግ ስራ ራሳችንን ሰልፍ ራይቸስነስ በመሆን ላይክ በመስራት አናገኝም ያንን ህይወት። ያ ህይወት ሊገኝ የሚችለው በልጁ በኩል ነው። ያለ አድራሻው መፈለግ የለብንም። አንድ ነገር አድራሻ ሲሰጣን በአድራሻው ነው የምንፈልገው። የእኔ ቤት ቁጥር ይሄ ነው፣ እዚህ ጋ ነው ኑ ብዬ ብን በዛ አድራሻ ካልመጣችሁ ሌላ ቦታ ነው የምትሄዱት። ልክ እንደዛ ነው። ወደ እግዚአብሔር የሚያቀርብ ወደ እግዚአብሔር ሊወስድ የሚችል መንገድ አድራሻው ክርስቶስ ነው። ያለ ክርስቶስ እግዚአብሔርን ማየት አይቻልም፣ የዘላለም ህይወት ማግኘት አይቻልም በሌላ ነገር። ስለዚህ ነው የዘላለም ህይወት ያለው ያለ በክርስቶስ ነው። ስለዚህ እሱ ልጁ ያለው ህይወት አለው። ኤፌሶንም እንደዚህ ይለናል። ኤፌሶን ምዕራፍ 2:1-9 በበደላችንና በኃጢአታችሁ ሙታን ነበራችሁ፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን። በጸጋ ድናችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ድናችኋል፣ ግን እንዳትመኩ፣ በስራችሁ ሳይሆን በክርስቶስ ኢየሱስ በተሰራ ስራ በጸጋ በጸጋ። ጸጋ ማለት ተቀባዩን የማይመጥን ሰጪውን የሚያህል ማለት ነው። ጸጋ ማለት በፍጹም ምንም የማይመጥነን በምንም ሌት ተቀን ብንሰራ ዘመናችን ሁሉ ስንሰራ ብንውል ልናገኘው የማንችለውን ግን እግዚአብሔር ሰጪው ትልቅ ስለሆነ ጸጋ ማለት ያ ነው። በነጻ እንዲሁ ተሰጥቷችኋል፣ ድናችኋል። ጋራንቲ የዘላለም ሕይወት አላችሁ። ዩ አር ሴቭድ ኦልሬዲ፣ ድናችኋል። ምንም ጥርጥር የለውም ለመዳናችሁ፣ ድናችኋል። ግን እንዳትመኩ፣ ማንም እንዳይመካ ከስራው አይደለም። የዳናችሁት በክርስቶስ ኢየሱስ በተሰጠው ጸጋ ነው፣ በስጦታ ነው እንጂ ከእናንተ አይደለም። እግዚአብሔር ልጁን ስጦታ አድርጎ በማምጣቱ ነው። ዛሬ ያ ስጦታ እንድንገፋው አያስፈልግም። ብዙ ሰዎች ይገፉታል። ስጦታ እግዚአብሔር ስጦታ ልኳል። የድህንነት ስጦታ፣ ከሞት ወደ ህይወት ማምለጫ ሎተሪ፣ ያችን ነምበር ይዞ ለማምለጥ የሚያስችል ግን ሰዎች ይገፉና በሌላ መንገድ በራሳቸው መንገድ ይሞክራሉ። የትኛው መንገድ አያደርስም። እግዚአብሔር አብ ጋር አያደርስም። ሊመስል ይችላል ግን አያደርስም። አንድ መንገድ አለ፣ አንድ እውነት አለ፣ አንድ ህይወት አለ። እሱ ብቻ ወደ አብ ሊያደርሰን የሚችል ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራልና። ሌላው ሁለተኛው በምናውቃለን በቃሉ ነው፣ ቅድም ያልነው። አሁን ደግሞ መንፈስ ቅዱስ በውስጣችን ስላለ የእግዚአብሔር ልጆች መሆናችንን ይመሰክርልናል። አባ አባ ብለን የምንጮህበት የልጅነት መንፈስ ስለተቀበልን በውስጣችን ማረጋገጫ አለ። ሁሉም የዳነ ሰው ያውቃል ይሄንን። መንፈስ ቅዱስ በውስጣችን እግዚአብሔርን የሚፈልግ አሁን ራሱ እዚህ ቃሉን የመናገር ቃሉን የመስማት ይሄ ሁሉ የደህንነታችን ምልክት ነው። ያበዛ ሌሎች ሰዎች አሁን የት ነው ያሉት በዚህ ሰዓት? አግማሹ ኦቨርታይም ይሰራል፣ 3 4 ስራ ይሰራል፣ የተለያየ ቦታ ነው የሚኖረው ሰው። ያ መጥፎ ነው ማለት አይደለም፣ ይቅርታ አድርጉልኝ። ግን የእግዚአብሔርን ነገር የሚፈልግ የእግዚአብሔር ውስጡ ቃሉን የሚፈልግ ጸሎት የሚፈልግ ህብረት የሚፈልግ እነዚህ አይነት ነገሮች ሲምፕተሞች በውስጣችን ያሉት የእግዚአብሔር ልጅ ስለሆንን መንፈስ ቅዱስ በውስጣችን ስላለ ነው። ደግሞ መንፈስ ቅዱስ ደግሞ ይመሰክርልናል። በውስጣችን የሚኖር እናንተ ታውቁት አላችሁ፣ ዓለም የማያየው ዓለም ሊቀበለው ያልተገባ ነገር ግን እኛ የምናውቀው የእግዚአብሔር መንፈስ በውስጣችን ስላለ መዳናችንን እሱ አረጋግጦልናል። ደህንነታችን ዘላለማዊ ነው። ጊዜያዊ ለምን? እግዚአብሔር ጊዜያዊ ስጦታ የለውም። እሱ ዘላለማዊ አምላክ ስለሆነ ስጦታውም ዘላለማዊ ነው። ይሄ ምን ባጭሩ ይሄ ነው። ደህንነታችን ዘላለማዊ ነው። ዛሬ ስንገባ ስንሰረዝ፣ ነገ ጥሩ ስንሰራ ስንገባ፣ ደግሞ ስንወጣ አይ ነው የተጻፈ ነው። በህይወት መጽሐፍ በክርስቶስ ደም ነው። ደሙ መቀለጃ አይደለም። እግዚአብሔር ልጆች አርጓ እንደ ሲጽፈን ለዘላለም ጻፈን። ጌታም ብሏል በዮሐንስ 10:10 ላይ አንድ ጊዜ ወደ እጅ ገቡትን ማንም ከቶ አያወጣቸውም፣ የሰጠኝ አባቴ ከሁሉ ይበልጣልን። በክርስቶስ እጅ ውስጥ ነው ያለ ነው። ማንም ሰይጣን አያወጣንም፣ ስጋ አያወጣንም፣ ዓለም አያወጣንም። ምንም ሐዋርያ ጳውሎስም ብሏል ማንም ከእጁ ሊያወጣን አይችልም። የእሱ የሰጠኝ አባቴ ከሁሉ ይበልጣል። ክርስቶስ ኢየሱስ በእጆቹ ስለያዘ ማንም ከዛ ከተወጋ እጅ ውስጥ ማንም ነቅሎ ሊያወጣን አይችልም። ዋጋ አለ፣ የተከፈለ ዋጋ አለ። እጆቹ ሲከፈቱ የተቸነከሩ እጆች አሉት፣ ዋጋ ተከፍሎብናል። ማንም ከሱ ሊያወጣን አይችልም። ዮሐንስ 10:27-30 ታገኙታላችሁ። ዮሐንስ 10:27-30 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ማንም ሰው ሊያወጣቸው አይችልም። በስላሴ ነው የምንጠበቀው፣ በአብ በወልድ በመንፈስ ቅዱስ ነው ደህንነታችን የተፈጸመው። ደህንነቱ ራሱ ፐርፌክት የሆነው በአብ በወልድ በመንፈስ ቅዱስ ነው። አብ ልጁን ሰጠ፣ ወልድ ራሱን ሰጠ፣ መንፈስ ቅዱስ ቃሉን ሰጠ፣ ቃሉም እኛ አለወጠ። በስላሴ ስራ ነው የጸደቀ ዳን ነው እና ማንም ከዚህ እጅ የሚያወጣን የለም፣ ማንም የሚያወጣን የለም። ዕብራውያን 10:12-14 እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ዕብራውያን የሚያወራው ምንድን ነው? እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። የዘላለም ፍጹማን አድርጓቸዋልና። ምክንያቱም ምንድነው የሚያወራው እዚህ ጋር? ድሮ ኦልድ ቴስታመንት ወይም በብሉይ ኪዳን በየአመቱ ካህኑ መስዋዕት ይዞ ይቀርብ ነበር። በየአመቱ ካህኑ ወደ ለኃጢአት የሚሆን መስዋዕት ያቀርባል። ያን ሲያቀርብ ሲገባ ውስጥ መስዋዕቱን ሊያቀርብ ሲገባ ምዕመናኑ ከውጭ ሆነው በጣም በመንቀጥቀጥና በፍርሃት ከውጭ ሆነው ይጠብቁታል። ካህኑ ከተመለሰ እግዚአብሔር መስዋዕቱን ተቀብሏል። ካህኑ ካልተመለሰ ግን ለዚህ ነው እግራቸው ታስሮ የሚገቡት ካህናት። ካልተመለሰ እግዚአብሔር መስዋዕቱን አልተቀበለም ማለት ነው። ስለዚህ ካህኑ ግን ሲወጣ ሲያዩ በጣም በደስታ ፌሽታ ያደርጋሉ። የኛ መስዋዕት የኛ ካህን ኢየሱስ ደሙን ይዞ አንድ ጊዜ ገብቷል። በየአመቱ ለሚገባ ደም የለንም። አንድ ጊዜ ይዞ ገብቶ ጸድቀን ንጹህ ሆነን ይዞን እሱ በስጋው በኩል ይላል። እንደውም ይዞን ገብቷል። እሱ ራሱ እኛንም ይዞን ገብቷል። አይደለም ውጭ አይደለም ሆነን የምንጠብቀው፣ በስጋው ራሱ ይዞን ገብቷል። የእግዚአብሔር ስም ብሩክ ይሁን። ስለዚህ ዘላለማዊ ነው ደህንነቱ። መስዋዕቱ አልቋል። እግዚአብሔር የተከፍሎ መስዋዕቱ የኃጢአት መስዋዕት አልቋል። It's finished already. So, የእግዚአብሔር ልጆች ነን ዘላለማዊ ነው ዘላለም ነው የምንኖረው የዘላለም አምላክ አባታችን ነው እግዚአብሔር አምላካችን ነው ጌታችን ነው ደህንነት ትልቅ ነገር ደህንነት ትልቅ ትንሽ አርጎ አይ ዶንት ኖ ቢዘመር የማይበቃ ነው እውነት ነው አንድ ዘማሪም ብሏል ሌላ ሁሉ ይቀርኒ መዳኔ ብቻ ይበቃኛል ይላል እውነት ነው በጣም ይገረማል መዳናችን ቀላል አይደለም የተከፈለበት ዋጋ በጣም ኃያልና ከባድ ነው የእግዚአብሔር ልጅ ኢየሱስ ነው ደሙን ያፈሰሰልን ራሱን ነው መስዋዕት አድርጎ መስዋዕት ይዞ የገባው ወደ አባት ወደ ቅድስት ይዞ ገባ የኮርባዎችና የበጎች ደም አይደለም ለኛ የፈሰሰው የልጁ የኢየሱስ ክርስቶስ ደም ነው የክርስቶስ ደም ነው የፈሰሰልን ስለዚህ ዘላለማዊ ነው መሆን ያለበት አይደለ? ይሄ ጊዜያዊ መሆን አይችልም። ዘላለማዊ ነው ደህንነቱ። መስዋዕቱ ዘላለማዊ ነው። ደህንነቱ ዘላለማዊ ነው። ስጦታው ዘላለማዊ ነው። ጽድቁ ዘላለማዊ ነው። ልጅነት ዘላለማዊ ነው። እግዚአብሔር ስም ብሩክ ይሁን። ያዳነን ለዘላለም ከእርሱ ጋራ ልጆች ሆነን እንድንኖር ነው። የዳነው ዝም ብሎ ለባርነት አይደለም ሰንሺፕ ነው ሪሌሽንሺፑ የልጅነት ነው እንጂ የባርነት ሪሌሽንሺፕ የለንም ለምሳሌ ብሉይ ኪዳንን ብናይ አባት እኮ ብለው ስለማይጠሩ ነው እግዚአብሔር አባቴ ስላለ በጣም የተደነቁት ለግድያ ክርስቶስን ለመግደል ተነሱት እግዚአብሔር አባ ብለው እነሱ አብርሃም አባት አለን ሙሴ አባት አለን አሮን አባት አለን እንደዚህ ነው የሚሉት እንጂ እግዚአብሔርን አባት እንኳን ብሎ አይጠሩም ነበር እግዚአብሔር አምላክ ነው የሚሉት ክርስቶስ ነው መጥቶ አባት ብሎ ያስተዋወቀ አባት አባታችሁ ነው አባታችን ሆይ ብላችሁ ጸልዩ ያለው በሰማይ የምትኖር አድራሻለሁ አለ ሲ አባት ነው አለ አድራሻለሁ አለ ሲ ስም ይቀደስ በሉት አክብሩት የተቀደሰ ስም አለው አለ ሲ ኢየሱስ ክርስቶስ መጥቶ አባቱን አስተዋወቀ መንፈስ ቅዱስን አስተዋወቀ ሲክስ ምስጢር ነበር የስላሴ ምስጢር ራሱ አይደለም እንዴ ምስጢር የነበረው በክርስቶስ ኢየሱስ ነው የተገለጠው ሃሌሉያ የእግዚአብሔር ስም ብሩክ ይሁን ስለዚህ ወዳጆች ሆይ አንደኛ ዮሐንስ 3 2 ላይ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን አሁን right now አሁን የእግዚአብሔር ልጆች ነን ገና ልጅነት አምንጠብቀው አሁን በአሁን ሰዓት የእግዚአብሔር ልጆች ነን ተው ወንድሜ እህቴ ወገኖቼ የእግዚአብሔር ልጆች ነን በዚህ ምድር ላይ የምንኖር አምባሳደሮች የእግዚአብሔርን ስራ ክርስቶስ ኢየሱስ ለዓለም ብርሃን ሆነን ክርስቶስን ለማስተዋወቅ የምንኖር ነን እንጂ ወዲያውኑ መወሰድ ነበረብን ገና ወደ ጌታ ስንመጣ ቶሎ ወደ ቤታችን መሄድ ነበረብን ነገር ግን እዚህ መቆየት ያስፈልጋል ያለው ብርሃን ለሌሎች ደግሞ ብርሃን አብርቶ ከጨለማ ወደሚደነቀው ወደ ክርስቶስ ብርሃን እንዲመጡ ነው ክርስቶስ ኢየሱስን ለማወጅ ክርስቶስ ኢየሱስን ለመናገር ክርስቶስን ለማስተዋወቅ የንጉስ ካህን ቅዱስ ህዝብ ለርስቱ የተለየን ወገን ሆነን ነው በዚህም ድራይ የምንመላለሰው ጴጥሮስ አይ ቲንክ ሁለተኛ ጴጥሮስ ይመስለኛል 29 ላይ ከጨለማ ወደሚደነቅ ብርሃን የጠራችሁ የርሱን በጎነት እንድትናገሩ ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ ነው ማለት እቺ እንደ ንጉስ በስልጣን እንናገራለን እንደ ካህን እንማልዳለን የሱም በጎነት ግን እንናገራለን አዎ አንደኛ ጴጥሮስ 2:9 ክብር ለኢየሱስ ክርስቶስ ይሁን ከዘላለም እስከ ዘላለም አንደኛ ዮሐንስ 3:2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ፍቅርም እንደዚህ ነው እርሱ ራሱ እንደወደደን ስለ ኃጢያታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደደው አይደለም ሲ እኛ እንደወደደው አይደለም ግን እርሱ ራሱ እንደወደደን ለኃጢያት ማስተሰሪያ ይሆን ዘንድ ልጁን እንደላከልን እርሱ ራሱ እንደወደደን ስለዚህ ልጆች ነን አሁን ልጆች ነን ገና የምንጠብቀው ወደ ልጅነት አይደለም እንገባው ልጆች ነን የዘላለም ህይወት ኦሬዲ ስታር እዚሁ ተጀምሮ በህይወታችን ውስጥ ተጀምሯል በኋላ ሄደን አይደለም እንገባበት ግን ኦሬዲ ህይወቱ አለ ህይወቱን ተካፍለናል እኔ የህይወት እንጀራ ነኝ ብሏል አባቶቻችሁ በምድረ በዳ መና በሉ ሞቱ እኔን የሚበላ ደሜን የሚጠጣ ስጋዬን የሚበላ የዘላለም ህይወት አለው ስለ ጌታ ራት አይደለም ስለ ራሱ ነው የሚያወራው ከሱ ስላለ ሪሌሽንሺፕ ነው እኔን ተቀበሉኝ ከኔ ጋር ሪሌሽንሺፕ ይኖራችሁ ከኔ ጋር ሪሌሽንሺፕ ሲኖራችሁ ዩ ኖ ወርሺፕ ማድረግ ትችላላችሁ እግዚአብሔር ማምለክ ይቻላል ከክርስቶስ ጋር መጀመሪያ ግን ሪሌሽንሺፕ ያስፈልጋል ሪሌት ያላደረገ ወርሺፕ ከሱ ጋር ህብረት ሳይኖር ማምለክ አስቸጋሪ ነው ሲ እግዚአብሔር አምላክ ነው ለማለት ለማምለክ እግዚአብሔርን ከክርስቶስ ጋራ ህብረት ማድረግ ያስፈልጋል ለዚህ ነው ስጋዬን ብሉ ደሜን ጠጡ ሲላቸው ዋት አሉ ነው አሉ አልገባቸውም እኮ አይደለም አልፈለጉም ነው የሚለው እዛ ላይ ከባድ ነው አሉ ነው ስለዚህ ኢየሱስ ክርስቶስ ያስፈልጋል የዘላለም ህይወትን ለማግኘት ኢየሱስ ክርስቶስ መብላት ያስፈልጋል ከሱ ጋር ህብረት ማድረግ ያስፈልጋል ከሱ ጋራ መገናኘት ያስፈልጋል ማለት ነው ሃሌሉያ ደህንነታችን ዘላለማዊ ሆኖ የእግዚአብሔር ፍቅር ዘላለማዊ ስለሆነ ነው ዘላለማዊ ፍቅሩ ዘላለማዊ በመሆኑ ነው ዘላለማዊ ደህንነት የሰጠን እግዚአብሔር እኮ በስራው በችሎቱ ከፈለገኛን አጥፍቶ ሌላ ሰው መፍጠር እኮ ይችላል ግን የጽድቁ ባህሪ ቅድስና እውነቱ ፍርዱ ማይጓደል አምላክ ስለሆነ ይሄንን ባህሪው አይፈቅድለትም የሚፈቅድለት ግን ይሄ ነው የዘላለም ህይወት ለኛ መስጠት መራራት ማፍቀር ይሄ ይፈቅድለታል ባህሪው ስለዚህ የዘላለምን ህይወት በልጁ በኩል የዘላለም ህይወትን አዘጋጀልን ሮሜ 8 29 እስከ 39 ድረስ ብታነቡ ደስ ይለኛል ወዳጆች ሐዋርያው ጳውሎስ እንደ ፉካሬም ነው እንደ መዝሙርም ነው በጣም ተደንቆ የሚለው ይመስለኛል በውስጡ ይሄ ደንነት በውስጡ ሲፍለቀለቅ ይመስለኛል ይሄንን የሚለው ምን ይላል ልጁ በብዙ ወንድሞች መካከል በኩል ይሆን ዘንድ አስቀድሞ ያወቃቸውን የመልክ እንዲመስሉ አስቀድሞ ደግሞ ወስኗል ልጁ ኢየሱስ ክርስቶስ በእሱ በወንድሞቹ መካከል በኩር እንዲሆን ከዚህ በፊት ነግሮናል ዮሐንስ ወንጌል ላይ ነግሮናል የሁሉ ነገር መጀመሪያ ሁሉ በርሱ ሆነ ከሆነ እንኳን አንዳች ያለርሱ አልሆነም ሁሉ በርሱ ነው የተፈጠረው እሱ የፍጥረት ሁሉ በኩር ነው ያቆ መጀመሪያነቱ ሊናገር አይደለም ለኛ ሊያስታውቀን ነው እኛ ፍጥረትን መጀመሪያ እንዳናረግ እንድናቅ ስለተፈለገ ነው እንጂ ክርስቶስ መጀመሪያ ያለው ከበኩራት አሁን ፕሮ አይ ቲንክ ጆሃዊትነስ ወይም ሳምበዲ እንደሚሉት አይደለም ክርስቶስ ዘላለማዊ ነው እግዚአብሔር ልጅ ነው ዘላለማዊ ነው ለዚህ ነው ዘላለም ህይወት የሚሰጠው እሺ ዘላለም ካልሆነ የዘላለም ህይወት መስጠት አይችልም መለኮት ካልሆነ የዘላለም ህይወት መስጠት አይችልም ይሄን ማወቅ አለን ስለዚህ ይላል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ደግሞ ወስኗል አስቀድሞ የወሰናቸውን እነዚህን ጠራቸው የጠራቸውን እነዚህን አጸደቃቸው ያጸደቃቸውን እነዚህን አከበራቸው እንግዲህ ስለዚህ ነገር እንላለን እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም እግዚአብሔር የመረጣቸው ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው በክርስቶስ ፍቅር ማን ይለየናል ታዲያ ይፎክራል ማን ነው የሚለየን መከራ ወይስ ጭንቀት ነው ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ምንድነው እስቲ ሊለየን ከዚህ ከዘላለም ሕይወት ሊያወጣን የሚችል ነገር ንገሩኝ ምንድነው ነው የሚለው ምንድነው በዚህ ሁሉ ግን ነው አለ በዚህ ሁሉ ግን በወደደን በርሱ ካሸናፊዎችን በልጣለን ስለዚህ አለ ሞት ቢሆን ህይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣ ቢሆን ኃይል ቢሆን ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን ከክርስቶስ ኢየሱስ ከጌታዬ ካለን ከእግዚአብሔር ፍቅር ሊለየን አይችል ይሄን ተረድቻለሁ ዛሴት ምንም ነገር የለም ልዩ ፍጥረት አሊያንስ የፈለገ ታይቶ ማታቁፍ ልዩ ፍጥረት ቢሆኑ ሊለዩን አይችልም ሞት ነው አይችልም ህይወት ነው አይችልም ያለ ነው አይችልም የሚመጣ ነው አይችልም ምንም ነገር ከክርስቶስ ፍቅር ሊ እኛ እሱን ከወደድንበት አይደለም እሱ እኛን ከወደደበት ፍቅር እሱ እኛን በመስቀል ላይ እስኪሰቀል ድረስ ደሙን እስኪያፈስ ድረስ ያደረሰው ያ ፍቅር ሊለየውን አይችልም እንጂ እኔማ ስንት ጊዜ እኔ ቢይዘው ስንት ጊዜ ለቅቄው ነበር እኔ እግዚአብሔር ቤት ከ10 አመት ጀምሬ ነው እስካሁን ድረስ ምኖረው ቀንም እኔ ይዤው አላውቅም። እሱ ስለያዘኝ ግን በዚህ ሁሉ አመት እዚህ ድረሳለሁ። ይሄ በጣም ለእኔ 100% እርግጠኛ ነኝ። 10 እጄን አወጣለሁ። እሱ ስለያዘን ሁላችንም አይ ቲንክ እንደዛ ነው የሚመስለኝ። እርሱ ስለያዘን ነው የኛ እጆች ቢዙት ወጀቡ ማዕበሉ ድሮ አስለቅቆ ጥሎን ነበር። የሱ እጆች ወጀብ ማዕበሉ ሰዓት ውስጥ ማለፍ ይችላሉ፣ ወጀብ ውስጥ አልፋሉ፣ በደመና ላይ ይራመዳሉ። የሱ እግሮች የሱ እጆች ሰዓት ውስጥ መግባት ይችላሉ፣ አንበሳ ጉድጓድ ውስጥ ማሳደር ይችላሉ፣ ማዕበሉን ቀጥ ለጥ በል ማለት ይችላሉ። ስለዚህ ከሱ ፍቅር የሚለየን የለም። ዘላለማዊ ነው ወዳጆች፣ ጋራንቲ ወዘላለማዊ ነው። ደህንነታችን ዘላለማዊ ነው። ኤዳን ነው፣ ለዘላለም ነው። አሁን የእግዚአብሔር ልጆች ነን። አሁን ክርስቶስ ቢመጣ ለእኛ ነው የሚመጣው፣ እኛን ነው የሚወስደን። እኛ ብንሞት ቀጥታ ወደ ክርስቶስ ነው የምንሄደው። ደህንነቱ ዘላለማዊ ነው። ስለ አሁን ምንድን ነው ኃጢአትስ ብሰራ ደህንነቴን አጣለሁ ወይ? ኃጢአት ሳንበዲ ኃጢአት ቢያደርግ ሰው ደህንነቱ ሊያጣ ይችላል፣ ሉዝ ሊያደርገው ይችላል ወይ? አይ ነው ብዙ ሰው ጥያቄ ነው። መጽሐፍ ቅዱስ ግን ይናገራል። እግዚአብሔር ይመስገን እኛ ሳንናገር አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ልጆቼ ሆይ ኃጢአትን እንዳታደርጉ ይሄን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ልጆች ሆይ ልጆች ከተባሉ የዳኑት ስለዳኑት ነው የተጻፈው ይሄ። ዮሐንስ ልጆች የሚላቸው ለዳኑት ክርስቲያኖች ነው የሚጽፍላቸው። ልጆቼ ሆይ ኃጢአት ክፉ ነው፣ ኃጢአት መጥፎ ነው። ኃጢአት ነው ጌታችሁን እዛ መስቀል ላይ ያንጠለጠለው። ለኃጢአትን ተሸክሞ የእናንተን ሁሉ ኃጢአት ተሸክሞ ነው መስቀል ላይ ያለው። ይህን ሁሉ ያውቃል ብዬ ያስባሉ። እውነት ነው። ነገር ግን ኃጢአትን እንዳታደርጉ እጽፍላችኋለሁ። ልጆች በሌላ አነጋገር ልጅነት ያለመብሰልም ውጤት ነው። በመንፈሳዊ ሕይወት ያለመብሰልም ውጤት ነው። ስለዚህ ልጆች ወይ ኃጢአት እንዳታደርጉ እጽፍላችኋለሁ። ብዙ ጊዜ እሳትን የሚነኩ ህጻናት ናቸው። አትንኩ የተባሉትን ክፉ ነገር ምንም ስለማያውቁት አእምሯቸው ገና ስለማያገናዝብ ክፉ ነገሮችን ሄደው የሚነካኩ ልጆች ናቸው። የበሰለ ሰው እሳት ሄዶ አይነካ አላበደ በስተቀር። ስለዚህ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱ ማን ነው? ጻድቅ የሆነ ኢየሱስ ክርስቶስ ነው። የኃጢአትን ዋጋ ልኩን የከፈለ በቂ ነው ተብሎ በአብ ቀኝ ክፍያ አድርጎ የተቀመጠ ከአብ ዘንድ ጠበቃላችሁ፣ ዲፌንስ የሚያደርጋችሁ አለ። ኃጢአትን አታርጉ። ግን ለኃጢአት ላይሰንስ አይደለም፣ ኃጢአትን እንድታረጉ ኢንክሬጅ ለማድረግ አይደለም። ግን ሰይጣን እንዳይጠቀምበት ኃጢአት አርገሻል፣ በቃ ዋጋ የለህም፣ ዋጋ የለሽም፣ እግዚአብሔር አይፈልግም፣ እግዚአብሔር ጥሎሃል እንዳይልህ፣ የተከፈለውን ዋጋ እንዳያክፋፋ ከንቱ አድርጎ የክርስቶስን ደም እንዳያስቀር። የለም ጠበቃ አለ። መመለስ ይቻላል። መመለስ ቶሎ ወደ ክርስቶስ ቶሎ ወደ ቤት መግባት ይቻላል። ቶሎ ብሎ እጅን ከእሳት ላይ ማንሳት ይቻላል። ስለዚህ ከአብ ዘንድ ጠበቃ አለን። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኃጢአት ግን አላደረግን ብንል ራሳችን እናስታለን፣ በእኛ ውስጥም እውነት የለም። ለምንድን ነው ኃጢአት አላደረ? አንዳንድ ሰዎች ኮምፕሮማይዝ ማድረግ ይፈልጋሉ። ኃጢአተኛነትን አክሴፕት መቀበል ነው መልካም፣ በጣም መልካም ነው፣ ጤነኛ ነገር ነው። ኃጢአተኛ ነኝ ማለት ስንሳሳት ተሳሳትኩ ማለት በጣም ጤነኛ ነገር ነው። ግን ምክንያቶች መደርደር፣ ኃጢአትን ኃጢአት እንዳልሆነ እንዲደረግ መሞከር ከንቱ ነህ ነው የሚለው። እንደሱ አታደርግ። ኃጢአት የለብንም ብንል ራሳችን እናስታለን። ደግሞም በቃ እኔ መመጻደቅ ምንም ኃጢአት የለብኝም እንዳትል፣ ኃጢአት አለብን። ግን በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እግዚአብሔርም ሐሰተኛ ኃጢአተኛ ነህ ብሎ ልጁን ኢየሱስ ክርስቶስን በመስቀል ላይ የሰጠልህን እግዚአብሔርን ሐሰተኛ ነው የምታደርገው ኃጢአት አላደረግኩም ብትል። ኃጢአተኛነትን ግን መቀበል እና ወደ ደሙ መምጣት፣ የልጁ የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል። ኦልሬዲ የክርስቶስ ኢየሱስ በመስቀል ላይ ያለፈውን የዛሬውን የነገውን ኃጢአትህን በመስቀል ላይ ከፍሎልሃል። አንተ ኃጢአት በሰራህ ቁጥር እሱ ሄዶ እንጨት ላይ አይሰቀልም፣ ደሙ በየቀኑ አይፈስም። ስለዚህ የፈሰሰ ደም አለ የተከፈለ ዋጋ አለ ኦሬዲ ተከፍሏል ክፍያው በቂ ነው ወደ ከኃጢአት ተመለስ በኃጢአት አለመቀለድ በኃጢአት አለመጫወት ነው ለኃጢአት ላይሰንስ ሐዋርያ ጳውሎስም እንደዚህ ብሏል ለኃጢአት ላይሰንስ ሶማ ክርስቶስ ለመሞተ ኃጢአትን ማደርግ ከሆነ ሲ በኔ ውስጥ ህጉ ፍጹም አይሆንም ማለት እንደውም የክርስቶስን ደም ነው ማክፋፉ እንግዲያው ክርስቶስ ለመሞተ ሲ ለኃጢአት አይደለም ወይ የሞተው ይላል ሌላው ኃጢአትን ብንሰራ ጸጋ አለ ደግሞ ይሄ የተገለጠ ጸጋ ደግሞ አለ ዝም ማይል የሚያስተምር ምን ይላል ቲቶ 2:11-14 ቲቶ 2:11-14 እንደዚህ ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይሄ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁና የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል ጸጋ ደግሞ አለ የሚባል ጸጋ አለ ይሄ ጸጋ ደግሞ ኃጢአተኛነትን ዓለማዊ ምኞትን የሚያስከት ጸጋ አለ አስተማሪ ጸጋ አለ አያችሁ ማቀንት ክርስቲያኑ ክርስቲያን ዝም ብሎ የተለቀቀ አይደለም መንፈስ ቅዱስ ማደሪያ ሆኖ ለዚህ ነው በዚህ ምድር ላይ በውስጣችን መንፈስ ቅዱስ የሚኖረው በቃሉና በመንፈስ ቅዱስ በየነቱ ሳይንቲፋይድ አናል ይቀደሰናል እየተቀደሰ እንድንሄድ እንጂ የዘላለም ህይወታችን እንድናጣ አይደለም የዘላለም ህይወትም አንድ ጊዜ ነው የዘላለም ህይወት ነው እግዚአብሔር አይዋሽም በቃሉ አይዋሽም ከሰጠ በስጦታው አይጸጸትም በጸጋ ስጦታውና በእግዚአብሔር በመስጠቱና በጸጋ ስጦታው አይጸጸትም ነገር ግን ጸጋ አለ ግሬስ አለ ያ ምን ያረጋል አስተማር ያስተምራል ይላል ያስተምራል ኃጢአተኝነትና ዓለማዊ ምኞት እንድንክድ የሚያስተምር ጸጋ አለ ምኞት እየተውን እያደግን እንድንሄድ ከልጅነት እያደግን የሚያስተምረን ጸጋ አለ ያ ጸጋ አለ 14 ላይ ሚላ ቁጥር 14 መድኃኒታችን ከአመጻ ሁሉ እንዲበጀን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያንጽ ስለኛ ነፍሱን ሰጥቷልና ሲ ኢየሱስ እኮ ኃጢአተኛን ወስዶ ለማጽደቅ ነው እንጂ ኃጢአተኛ ወስዶ ኃጢአተኛ ለማድረግ አይደለም የሞተው ያ አይደለም ሐሳቡ አላማው ግን ኢላህይታችን ከአመጻ ሁሉ ሊበጀን እንደገና መልካምን ለማድረግ የሚቀና ገንዘቡ ለማድረግ ነው ገንዘቡ ለማድረግ የሚሆን ህዝብን ለራሱ እንዲያነጻ እንዲያንጽ ስለኛ ነፍሱን ሰጥቷልና ስለዚህ አስተማሪ ጸጋ አለ መንፈስ ቅዱስ ይሄን ይሰራል ኃጢአት ከእግዚአብሔር አይለየን ኃጢአት ቢሆን ሞት ቢሆን ምንም አይነት ነገር ከዚህ ዘላለም ይውታ አይለየንም ይልቁኑ ከተቀመጥንበት ከኃጢአት ብድግ እንበል ዞር ነበል ጌታችንን በመስቀል ላይ ሰቀለው ያ ኃጢያት ነው ስለዚህ ኃጢያተኝነትን ዓለማዊ ምኞትን ክደን የተበጀው መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝቡ ለራሱ እንዲያደርግ ስለኛ ነፍሱን ሰጥቷልና እኛ ገንዘቦቹ ነን የርሱ ነን ስለዚህ መልካም ለማድረግ ነው የተፈጠረው ለዚህ ነው ለመልካም ስራ ነው የተፈጠረው ፍጥረት سنፈጠር ያዲሱ ሰውነት አዲሱ ሰው ክርስቶስን የሚለብሰው አዲሱ ሰው ለመልካም ነገር ነው የተፈጠረው ለክፉ አይደለም የተፈጠረውና ዕብራውያን 4:15 ዕብራውያን 4:15 እንደዚህ ይላል ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አያችሁ ከኃጢአት በቀር በነገር ሁሉ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም እነ ካህኑ አሮን ለደካማ አይራሩም ስራቸው ምንድነው ደም ማፍሰስ ብቻ ነው ለዛ ሰው ለኃጢአት የሚሆነውን ነገር መናገር ብቻ ነው ሊራሩ አይችሉም ሲ የኛ ካህን ግን ክርስቶስ ራሱን ስለና ሳልፎ ይሰጣል ይራራልናል በነገር ሁሉ ተፈትኖ ያቃል ሰውነታችን ያቃዋል እግዚአብሔር ፍጥረታችን ያውቃል ይላል በሌላ ቦታ ስለዚህ የማይራራልን ሊቀ ካህን ስለሌለ እልቁኑ ምን ይላል የሚረዳንን ጸጋ እንድናገኝ እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት በየጊዜው እንቅረብ ያለን ዙፋን የፍርድ ዙፋን አይደለም የጸጋ ዙፋን ነው የኛ ዙፋን ታያችሁ ክርስቲያን እኛ ጌታ የጌታ ልጆች ስለሆነን ፍርድ ዙፋን ፊት አይደለም በየቀኑ ምን ቀርበው በጸጋ ዙፋን ይባላል ጸጋ ዙፋን ስር ነው የምንቀርበው። በረከትን፣ ቸርነትን፣ ምሕረትን በየማለዳ በየደጆቻችን በየበሮቻችን ይላክልናል። ሁሉ ነገር መልካምነቱ እግዚአብሔርን ፊት እንጠግባለን። በብርሃኑ ብርሃን እናያለን። ለምን? በእምነት የምንቀርብበት የጸጋ ዙፋን ስላለን። ለፍርድ ዙፋን ላይ አይደለም የምንቀርበው። ስለዚህ እልቁኑ ኃጢአትን አለማምኘትን ክደን ወደዚህ ወደ ተባረከ ተስፋችን ወደ ክርስቶስ እንገስግስ። ዕብራውያን 12 ከአንድ እስከ ሁለት ዕብራውያን 12 ከአንድ እስከ ሁለት እኛ ደግሞ ሸክምን ሁሉ ቶሎ የሚከበንንም ኃጢአት አስወግደን የእምነታችንን ራስ ፈጻሚና ኢየሱስ የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ዕብራውያን 12 ከአንድ እስከ ሁለት በትዕግስት እንሩጥ። ምንድን ነው የሚለው እያለ ያለው ምንድን ነው? እኛ ሸክምን ቶሎ የሚከበንን ኃጢአት ሁሉ እንትን ካረግን በኋላ ወደ ክርስቶስ ቀርበን ኃጢአታችንን ወደዛ ካስወገድን በኋላ ወደዛ አንየው፣ ዞር ብለን አንየው፣ አንመለስ ወደዛ። ራሳችንን አንውቀስ። ራሳችን ለራሳችን ይቅርታ ማድረግ አያስቸግረን። እንደገና ይሄ ኮንደም አናድርግ። ራሳችንን አንውቀስ፣ እንበድል ራሳችንን። ከዛ ይልቅ ቶሎ ትተን አስወግደን የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እምነታችን የጀመረው እሱ ነው፣ የሚፈጽመው እሱ ነው። እኛ አይደለንም የጀመረው፣ እኛ አይደለንም የምንፈጽመው፣ እሱ እጅ ነው ያለው። ስለዚህ እሱን ብቻ እንመልከት ነው የሚለው። ራሳችንን ዝቅ አናደርግ፣ ራሳችን ባዶ አናደርግ፣ ራሳችን አንኮንን። ሰይጣን ይሄንን ነው የሚፈልገው። ሁልጊዜ በኮንደምኔሽን በክስ ያወናብደናል። እንዲህ የእግዚአብሔር ልጆች እንዳልሆንን፣ ዋጋ እንዳልተከፈለብን፣ እግዚአብሔር እንደማይወደን፣ ኃጢአተኛ እንደሆን፣ መቼም ልነጻ እንደማንችል፣ ምንም መልካም ነገር ከኛ እንደማይገኝ እያደረገ ሁልጊዜ ከእግዚአብሔር መንግስት፣ ከእግዚአብሔር ስራ፣ እግዚአብሔር ካሰበልን፣ እግዚአብሔር ካቀደልን የብርሃኑን የእግዚአብሔርን ህይወት እንዳንካፈል እንዳናይ ሁልጊዜ ወደ ጨለማ መግፋት ስራው ነው። ይህ ነው ልንገራችሁ። ኃጢአተኛ ኮንሽስ ካለን ሁልጊዜ ኃጢአት ነው የምናስበው። ሁልጊዜ ኃጢአትን ኃጢአተኛ ኮንሽስ ያለው ሰው ኃጢአት ነው የሚያስበው። ነገር ግን ክርስቶስን የሚያስብ ሰው ጽድቅ ኮንሽስ ነው የሚኖረው። ራሳችን ሳይሆን የተሰቀለውን የሃይማኖት የእምነታችን ጀማሪና ፈጻሚ የሆነውን በመስቀል ላይ ስለኛ ብሎ በምትክነት የቆመውን ክርስቶስን ነው ማሰብ ያለብን። እዛ ጊዜ ራሳችን ማየት ስንጀምር ሆነን ነው ውድቀት ዊክነስ ነው እኛ የምናየው። እሱ ማየት ስንጀምር ግን የእሱን ጽድቅ፣ የእሱን ብርሃን፣ የእሱን ታላቅነት፣ የእሱን ኃይል፣ የእሱን ፍቅር እያየን ስለምንመጣ ከኃጢአት የመነሳት ከኃጢአትን ትተን የጽድቅን የመልበስ እንትን ይኖረናል፣ ቴንደንሲ ይኖረናል ማለት ነው። ደህንነቱ ዋና አላማ ምንድን ነው? እግዚአብሔር ይህን ደህንነት ያዘጋጀው ለምንድን ነው? ለምንድን ነው እግዚአብሔር ሰውን ያዳነው? ሲነግረን መጽሐፍ ቅዱስ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ እናንተ ግን ከጨለማ ወደ ብርሃን ወደሚደነቅ ብርሃን የጠራችሁን የእርሱ በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የተጠራንበት መንገድ ከዛ ከጨለማ ወደዚህ የሚደነቅ ብርሃን የመጣንበት መንገድ ትልቁ የእሱን በጎነት እንድንናገር ነው። የክርስቶስን በጎነት ማን ይናገርለት? ማን ሊናገር ይችላል? ባለፈው ሳስተምር አንድ ቦታ ላይ ይህ ምሳሌ ይጠቀሚያለሁ፣ አሁን የምጠቀማለሁ። አንድ ሰው በሰው ገላል ተብሎ ታስሮ እስር ቤት ገባ። ለዛ ሰው አንድ ሌላ ሰው መጥቶ ምትክ ሆነለት። ነው እሱ ከሚሞት እኔ እሞትለታለሁ፣ የእሱን ፍርድ እኔ እቀበላለሁ ብሎ በሱ ምትክ የኛው ሰው ተፈረደበት፣ ሞተ። ከዛ ከጥቂት ጊዜ በኋላ ያ ሰው ተወና ተመልሶ ወደ ፍርድ መጥቶ ወደ ፍርድ ቤት ነው እኔ ነኝ ጥፋተኛ፣ እኔ መገደል ያለብኝ። ፍርድ ቤት ደግሞ ምን አለ? ነው ለአንድ ኃጢአት ሁለት ሰው አንገልም። ኦልሬዲ ለኃጢአት የሞተ ሰው አለ፣ አንተ ዞር በል ከዚህ እዚህ መድረስ የለብህም፣ ሂድ ከዚህ ህግ አይፈልግህም ተባለ። ታዲያ ይሄ ሰው ምንድን ነበር ማድረግ የነበረበት? ሄዶ የሞተለትን ሰው ህይወት እያደነቀ የተሰጠው አዲስ ህይወት፣ ይሄ ልዩ ቻንስ፣ አዲስ ሰከንድ ቻንስ እንደተሰጠው አስቦ ህይወቱ ሊኖር የሚገባው የተለየ ህይወት ነበር መኖር የነበረበት። ልክ እንደዛ ነው። እኛም እንደዚህ ነው። ራሳችንን ብናይ ለእኛ የሞተ ክርስቶስ ሰው አለ። ክርስቶስ ሰው ስል 100% ሰው 100% አምላክ ነው ክርስቶስ። ስለዚህ የሞተ ክርስቶስ ሰው አለ። የሞተበት ምክንያት ለምንድን ነው? እኛ የእሱን በጎነት እንድናወራ፣ የእሱን ስራ እንድናወራ፣ የእሱን ብርሃን ለሌሎች በጨለማ ላሉት እንድናበራ፣ ለሌሎች ህይወት ውሃ ላለባቸው ጣፋጭ ጨው እንድንሆን ነው በጎነቱን የምናወራነን። ለዚህ ነው ያዳነን የሱን ቸርነት እግዚአብሔር ሰው መውደዱን እንድናወራ የጸጋውን ብዛት የጸጋውን ትልቅነት እንድናወራ ነው የተጠራነው የዳን ነው። እንደ ንጉስ በስልጣን እንድንናገር ሰይጣንን ምንም ሳንፈራ ዓለምን ስጋን ሳንፈራ በስልጣን ወንጌል እንድንናገር እንደ ካህን እንድንማልድ ለሰዎች እንድናለቅስ እንድናዝን እንድንጸልይ እንደ ካህናት ሆነን ሰዎችን ታረቁ ብለን እንድንለምን እንደ ስልጥ በስልጣን ደማጋንን ተለየቆምን ግንጩ ላይ እባቡን እየረገጠን ሰዎችን ከሞት ወደ ህይወት እንድናስነጥቅ ነው የዳን ነው። ለዚህ ነው ልዩ ህዝብ ነን ለርስቱ የተለየን ወገን ነን የእግዚአብሔር ወራሾች ነን የእግዚአብሔር ልጆች ነን። እግዚአብሔር ልክ እስራኤላዊ ይሄ ጥቅስ ከዚህ በፊት ዘዳግም 19:5 ላይ አለ። ይሄ ጥቅስ ሰም ለእስራኤላዊ የተሰጠ ጥቅስ ነው። ዘዳግም 19:5 ላይ ታዩታላችሁ። ለነሱ ላይ አልሰራም ብሉይ ኪዳን አልሰራም ስለሰራ ነው አዲሱ ኪዳን የመጣው። እኛ አዲሱ የእግዚአብሔር እስራኤል ህዝቦች ነን አዲስ ህዝብ ነንኛ። ለርስቱ ወገን የተመረጠን ልክ እነሱ 12ቱ ነገድ እንደተመረጡት እኛ ደግሞ በክርስቶስ አህዛብም አይሁድም ሆነን አንድ ሰው ለራሱ የፈጠረው አንድ ሰው ነውን ዘን ቀርበው ለነበሩ ለነሱ ርቀን ለነበርነው ለኛም ሰላምን ብሎ ወንጌልን ሰበካቸው ነው የሚለው። ስለዚህ በዛ አንድ አዲስ ሰው ፈጠረ ይላል። ያ አዲስ ሰው ነንኛ ይሄ ወገን ነንኛ እስራኤላዊም አይደለም ጁማ ማነው አህዛብም አይደለንም ግን አዲሱ ሰው ነን አዲስ ወገን ነን ከሁሉም የመጣ በክርስቶስ ኢየሱስ ከነገድ ከቋንቋ ከአህዛብ ከተለያየ የመጣ አይሁዳዊ የለም ግሪካዊ የለም የተማርኩ ነኝ እንዳይል አይሁዳዊ ነኝ ብሎ ሃይማኖተኛ እንዳይሆን ባሪያ የለም ያልተማርኩ ነው እንዳይል ጨዋ የለም ሁሉ አዲስ ሰው ሆኗል የተባለው እሱ ነን። ይሄ አዲሱ ሰው ይሄ ወገን ኢየሱስን የክርስቶስን በጎነት የሚያወራ ነው። በአለም ዙሪያ ነው የተበተነው። አሁን እዚህ ጋር እኔ ልቃ 74 ሰዎች እዚህ ሩም ውስጥ አለን። እኛ ሁላችን የሱን በጎነት እናወራለን። ያ ወገን ነን አንድ ወገን ነን። ልክ እንደ እስራኤላውያን አንድ ዘር ነን አንድ ወገን በደሙ ይዋጀን። ያ ከሴቲቱ ይወለዳል የተባለው ዘር አንዱ ከሱ የተወለደን በሱ ሞት የተወለደን ሶ ስራችን ምንድነው? የሱን በጎነት ማውራት የሱን ታላቅነት ማውራት ክርስቶስ መስቀሉ ተክፋፍቶ እንዳይቀር ደሙ እንደዚህ ሆኖ እንዳይቀር ለብዙዎች መፍሰሱ ብዙዎች ገና አሉ ብዙ ሰዎች ይሄ ህይወት የሚያስፈልጋቸው በብዙ ጭንቅና መከራ ውስጥ ያሉ ማበደረሰልኝ የሚሉ ብዙ ሰዎች በየሰፈሮቻችን ይኖራሉ። ለነሱ በጎነቱን የምናወራነ ያድናል ኢየሱስ ያድናል ያድንሻል ይወድሻል እያለን ምንናገር ትልቅ ህዝቦች ነን ትልቅ ህዝቦች ነን። የዘላለም ህይወት የተዘጋጀን የእግዚአብሔር መንግስት ሀገራችን በሰማይ የሆነ ንጉስ ከሰማይ የምንጠብቅ ታላቅ ህዝብ ነን ታላቅ ህዝብ ነን እግዚአብሔር የሚወደው ታላቅ ህዝብ ነን። ስለማና አይኖቻችን ተከፍተው ብናይ ዙሪያችን የሳት ነበልባል የሚጠብቀን እልፍ አላፋት መላእክት በዙሪያችን ያሉ የተሰለፉልን በቀኛችን ሺ በዙሪያችን ሺ በቀኛችን 10 ሺ የሚወድ ትልቅ ህዝብ ነን። ግን ስራችን በጎነቱ ማውራት ነው። እሱ አልጎደለበትም እግዚአብሔር ጠበቀው አልጎደለበትም። የኛ ምንድነው የጎደለው? መናገር እኛ ነን የጎደልነው። ስለዚህ ታላቅነቱን ለመናገር የተጠራን ህዝቦች ነን። አንደኛ ጴጥሮስ 5:10 ላይ አንደኛ ጴጥሮስ 10 በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አባት ይመስገን። ሌላው ለክብር ነው የተጠራ ነው። በክርስቶስ ኢየሱስ የተጠራ ነው የዳን ነው ለክብር ነው ክብር ነው። ጀንተን ወደፊት ግሎሪፊኬሽን አለ ግሎሪፋይድ ሆነናል በአብ ቀኝ ተቀምጠናል ትልቅ ክብር አለ። ለዛ ክብር ነው ያ አሁን እንትን አይደለም እንጂ ለክብር ነው የተጠራ ነው። ትልቅ ክብር ይጠብቀናል። እንደዛ አዋርዶ ዳቢሎስ አዋርዶ እንዳወረደ በክብር ክርስቶስ መልሶ ነው ያን ክብር እናያለን። ለዛ ክብር ነው የተጠራ ነው። አይን ያላየው ጆሮ ያልሰማው ለእግዚአብሔር ለሚወዱት ያዘጋጀው ያልታየ ያልታሰበ በሰው ያልታሰበ ሰው ልብ ያልተገመተ ክብር አለ። እግዚአብሔር ክብር ለእግዚአብሔር ክብር ይሁን እስከ ዘላለም ድረስ ሃሌሉያ። አንደኛ ቆሮንቶስ 2:7 አንደኛው ቆሮንቶስ 2:7 እስከ 9 እንደዚህ ይላል። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረው ተሰውሮ የነበረውን የእግዚአብሔርን ጥበብ እንናገራለን ይልና አይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ እዚህ ጋር ምንድን ነው ለክብራችን የሰወረው ነው የሚለው። እምንናገራለን ካለ በኋላ አይን አላየው፣ ጆሮ አልሰማው፣ በሰው ልብ እንኳን አልታሰበም ያ ክብራችን። አሁን ሰዎች ክብር ብለው ቀይ ሬድ ካርፔት አለ ማኒ ቲንግስ ያደርጋሉ። በላያቸው ላይ በጣም ኤክስፔንሲቭ የሆነ ልብስ ይለብሳሉ። ክብር አሁን ለምሳሌ አሜሪካ ፕሬዚዳንት ቢመጣ ይነጠፍለታል ምናምን ብዙ ነገር። ግን አልደረሰም፣ አይደርሱም፣ ለዘላለምም አይደርስም እዛ ጋር የኛ ክብር ሲወዳደር። እኛ ትልቅ ክብር ይጠብቀናል። አንድ ምሳሌ መጣለኝ። አንድ ሚሽነሪዎች ባልና ሚስቶች ያረጁ ሰዎች አፍሪካ ሀገር ውስጥ ለአምሳ ዓመት ቆይተው ወደሀቸው ወደ አሜሪካን ሀገር ሲመለሱ፣ በዛ አጋጣሚ ደግሞ አንድ የአሜሪካን ፕሬዚዳንት ከውጭ ወጥቶ ሲገባ ሬድ ካርፔት ተደርጎለት ምናምን በጣም በቃ አበባ ተይዞለት ብዙ ወታደር ባት ነገር ሆኖ፣ ባልና ሚስቱ ግን አንድ ሰው እንኳን ወጥቶ የጠበቃቸው ሰው አልነበረም ወደ ሀገራቸው በጡረታ የተመለሱት። እና በጣም አዘናለች ባሌ ሰው ሴትዮዋ ስትናገር አዘነ በጣም። እና ምን አንድ ሰው እንኳን አበባ ይዞ ለአምሳ ዓመት ጌታን አገልግለን ውጪ አፍሪካ ሀገር ውስጥ ኢማጅን ኖረን ስንመለስ አንድ ሰው እንኳን ዌልካም አላለንም ብለው አዘነም። እና ወዲያው ትቷት ወደ ሽንት ቤት ይሄዳል። እሷ መጸለይ ትጀምራለች። ጌታ ሆይ አንተ አጽናናው፣ መንፈስ ቅዱስ አንተ አጽናናው፣ አይ ዶንት ኖ ምን እንኳን እንደምለው እያለች ስትጸልይለት ሲመለስ እየሳቀ ተመለሳለች። እየዘለለ እየሳቀ ምንድን ነው ዋት ሃፕን ስትለው፣ ኦ ጌታ እኮ አናገረኝ አለኛለች። ምን አለ? ገና ወደ ቤት አልገባህም፣ ለዚህ ነው ምንም አይነት እንትን አበባ ምናምን ያላየኸው ወደ ቤት ስላልገባህ ነው አለኝ። እና በቃ ዶን ወሪ፣ ወደ ቤታችን ስንገባ ከዚህ በላይ አለ። እውነት ነው። አያችሁ፣ ወደ ቤት አልገባም፣ ገና አለ፣ ክብር አለ። ታላቅ ክብር ተዘጋጅቶልናል። ክብር የተዘጋጀልን ሰዎች ነን። አይን ያላየው፣ ጆሮ ያልሰማው፣ በሰው ያልታሰበ ክብር የተዘጋጀልን ሰዎች ነን። የዘላለም ህይወት ከሆነው ጌታ ጋራ ለዘላለም ለመኖር ነው። ደግሞ ብቻችንን ዝም ብለን ለመኖር አይደለም የተጠራ ነው። ልክ አዳም በፊት ይኖር እንደነበረና እግዚአብሔር አንዳንዴ መጥቶ ሀይ እንደሚለው አይደለም። ይሄ የዘላለም ክብር ለዘላለም የሚኖር ጌታ ጋራ ነው አብረን የምንኖረው። እሱን ራእይን ስንማር ወደፊት እናየዋለን፣ ጌታ ቢፈቅድ ብንኖር በህይወት ካለና እግዚአብሔር ደግሞ መንገዱን ካዘጋጀልኝ። ስለ ጌታ ኢየሱስ ዳግም ምጽአት ስናወራ እናወራለን ምን አይነት ክብር እንደሚጠብቀን። አዲስ ኪዳን እንግዲህ መጽሐፍ ቅዱስ ደህንነት ይህንን ይመስላል። ዛሬም አሁንም አሉ አንድ ሰው ሁለት ሰው ቢኖር ምናልባት አሁንም ደህንነት ይህን ይመስላል። ክርስቶስ ኢየሱስን እንደ ግል አዳኛችሁ አበሉ። የዘላለም ህይወት ነው የሚሰጠው። ምንም የሚባል ነገር የለም። እግዚአብሔር ሆይ ያለ ልጅ ህይወት የለኝም፣ እኔ ኃጢአተኛ ነኝ፣ በራሴ ወደ አንተ መምጣት አልችልም። ስለዚህ ልጅህ ብቻ ነው ይሄን ህይወት ሊሰጠኝ የሚችለውና ኃጢአተኛ ነኝ፣ በደለኛ ነኝ። በቃ በደሌን ኃጢአቴን ሁሉ በክርስቶስ ኢየሱስ ደም አሁን እጠብና ልጅ አርገኝ በሉት። ገና ካፋችሁ ሳይወጣ ኦልሬዲ ልጅ ያደርጋል እግዚአብሔር። ይሄን ነው የሚጠብቀው። ሂኪያን ወይት እስክትናገሩ እንኳን መጠበቅ ያስቸግረዋል። ይፈልጋል፣ እጆቹን ዘርግቶ ይጠብቃል። በጣም ይገርመኛል። በሉቃስ ወንጌል ምዕራፍ 15 ላይ ያለ ምሳሌ ስለዛ ለሁለቱ ስለ ጠፋው ልጅ ታሪክ አባትየው ልጁ ሁለት ልጆች ነበሩት ይላል። ሁለቱም አባታቸው አንደኛው ልጅ መጥቶ ትንሹ ልጅ አባቱን ንብረቴን አካፍለኝ አልሞት አልሞት እንግዲህ በእስራኤል ባህልም በእኛም ባህል አባት ሳይሞት ንብረት አይወረስም። ግን አካፍለኝ በቃ አንተ አልሞት ካልክ አካፍለኝና ልሂድ አለ። አባትየውም የሚገባውን ሰጥቶ ላከው ሄደ። ብዙ አባክኖ ደክሞ ምን ብሎ ኑሮም አልተሳካለትም የእሪያ ጠባቂም ሆኖ ምን ብሎ ጨረሰ ገንዘቡን። እና ምን አሰበ ይላል? ወደ አባቱ ቤት መመለስ አሰበ ይላል። እና ሄጂ አባቴን ልጅ አርገኝ አይደለም ምለው ከባሪያዎች እንዳንዱ አርገኝ ይለዋለሁ፣ አትሊስት እነሱ የሚበሉትን እንኳን መብላት ይችላለሁ ብሎ ወደ አባቱ ተመለሰ ይላል። አባቱ ግን ልጁ ከሄደበት ጊዜ ጀምሮ እግዚአብሔር ሮጠ የሚለው መጽሐፍ ቅዱስ ላይ እዛ ላይ ብቻ አለ። አባትየው ግን ልጁ ከሄደ ጊዜ ጀምሮ ሁልጊዜ ውጭ መንገዱን ያይ ነበር ይላል። ይህ ነውስ አባቱ እንደሚመለስ ይሄ ልጅ እንደማይሆንለት ከአባቱ ቤት ወጥቶ እንደማይሳካለት ያውቅ ነበረ። ስለዚህ ይጠብቀው ነበረ። በሩቅ አየው ይላል። ማጅ ልብሱ ተቀይሯል፣ ቆሽሿል። ግን አወቀው። ጫማው የለ፣ ልብሱ የለ፣ በሙሉ ለብሶት ይዞት የወጣው በሙሉ የለም። ግን አባቱ አወቀው፣ ያውቀዋል፣ ይጠብቀው ስለነበረ አባቱ ሮጠ ይላል። እግዚአብሔር ሮጠ ሮጠና አቀፈው። እሱ ባሪያ ያርጋን ከባሪያዎቹ አንዱ አርገኝ ይለዋል ብሎ ነው ያሰበው። እሱ ግን አባቱ አቀፈው ሳመው። ሂዱ ልብስ አምጡለት፣ ጫማ አርጉ፣ ለጣቱ ቀለበት ስጡ፣ ድግስ ደግሱ፣ ፍሪዳ አረዱ፣ ደስ ይበለን፣ ጎረቤት ጥሩ አለ ነው የሚለው። ልክ እንደዚህ ነው የሚሆነው። በሰማይ ታላቅ ደስታ ይሆናል አንድ ነፍስ ወደ እግዚአብሔር ወደ ክርስቶስ ወደ እግዚአብሔር ቢመለስ። ይጣበቃል፣ እጆቹን ዘርግቶ ይጣበቃል ይጣበቃል። አይዟችሁ፣ ዱላ የለም። አንተ አባካኝ፣ አንተ ማትረባ፣ አሁን ደግሞ ምን ልታረግ መጣ? የለም የለም። ይጠብቃል ይጠብቃል። የበለጠ ክብር ለመስጠት ይጠብቃል። እንደውም ቤት ውስጥ የነበረው ልጅ እሱ ደግሞ የሚያስገርም ሰው ነው። ቤት ውስጥ ነው ያለው፣ ግን የእርሱ መሆኑን ሁሉ ነገር አያውቅም። የአባቱ የሆነ ሁሉ የእሱ መሆኑንም አያውቅ። እንደዚህ አይነትም ሰዎች ካለን በእውነት እናስብ። የእግዚአብሔር የሆነ ሁሉ የእሱ መሆኑ የአባቱ የሆነ ሁሉ የእሱ መሆኑን የማያውቅ እንደ ውጭ ልጅ የሚኖር እንደ ጎረቤት ልጅ አባቱን የሚፈራ አባቱን የማያውቅ አባቱ ቤት እየኖረ አባቱን የማያውቅ ልጅ ነበር። ያ ልጅ ደግሞ እግዚአብሔር ሁሉ አባታችን፣ ሁሉ የእሱ ነው። ሁሉ ሁሉን እኩል ነው የሚያየው እግዚአብሔር። ዛሬም መጣን፣ ነገም መጣ፣ 10 ዓመት በፊት መጣን፣ 20 ዓመት በፊት መጣን፣ 5 ደቂቃ በፊት መጣን፣ ሁሉን እኩል ነው የሚያየው እግዚአብሔር። እግዚአብሔር አያት የሆንለት ሰው የለም። የሁላችን አባት ነው። ስለዚህ ወደ ክርስቶስ እንድትመጡ ጋብዛለሁ። ክርስቶስ ኢየሱስን ተቀበሉ። የነፍሳችሁ ጌታ፣ የነፍሳችሁ አዳኝ አድርጉት። ሃሌሉያ ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ቡስ ልጆች ሲወለዱ ኢሚዲየትሊ ምን ይሰጣቸው? እኔ ልጆች ስላሉኝ አውቃለሁ። ስወልድ የመጀመሪያ ዶክተሮቹ ያደረጉት እንዳጠባው ነው አምጥተው ይሰጡኝ። ልክ እንደዛ ነው። ደህንነት ካገኘ አንድ ሰው የእግዚአብሔር ቃል ያስፈልገዋል። ለማደግ መንፈሳዊ ህይወቱ ይህ አዲስ ቦርናጌን የሆነው ህይወቱ የሚያድግለት ኃጢአትም ራሱ እየተወ እንዲመጣ የሚረዳው እሱ ነው፣ የእግዚአብሔር ቃል ነው። እየበላ እያደገ መምጣት አለበት። ያለበለዚያ ካልመገብ ነው ልጁ ካልተመገበ ምን እየሆነ ነው የሚሄደው? ምግብ በምግቡ ያስታውቃል። እድገቱን ራሱ ጠብቆ ነው የሚያድገው። ልጁን በአንድ ጊዜ አንስተን በእግሩ ማስኬድ አንችልም። ነገር ግን ፕሮሰስ አለው፣ ሂደት አለው። ያድጋል፣ ማደጉ አይቀርም። የእኛ ስራ ግን ልጁን መመገብ ነው። 2 ወር 3 ወር እያልን 5 ወር 6 ወር ላይ ምግብ እንጀምራለን። የተከፈቱ ምግቦች እንጀምራለን። አመት ላይ ትንሽ በእጁ ይዞ የሚበላቸው ነገሮች እንጀምራለን። እንደዛ ነው ልጆች የሚያድጉት። ልክ እንደዛ የእግዚአብሔር ቤት ማደግ የሚቻለው ምንም አይነት ዘመን ልናሳልፍ እንችላለን። 20 ዓመት 30 ዓመት እግዚአብሔር ቤት ግን ልጅ ልንሆን እንችላለን። ልክ ዳይፐር እንደሚያደርጉ ልጆች ልንሆን እንችላለን። ግን በቃሉ ህይወት የቃሉን ህይወት የቃሉን ወተት እየጠጣን ጥሬ ስንቆረጥም እንደዚያ ያን እያደግን እንሄዳለን። እና ቃሉ ሁለተኛ ደረጃ ነው። በዚህ በደቀ መዝሙር ትምህርት ወይም በእምነት በመሰረታዊ ክርስትና ትምህርት ቃሉ ሁለተኛ ደረጃ ነው። ደህንነት መጀመሪያ ሙት መንፈሱ የነቃ ሰውን ነው ከዛ በኋላ የምናስተምረው። እና ሁላችን ሙት መንፈሳችን የነቃ ከሆነ እንደ ጌታ ፈቃድ ኔክስት ዊክ እንደ ጌታ ፈቃድ ደግሞ የእግዚአብሔር ቃል ብለን እንጀምራለን። ምንድን ነው የእግዚአብሔር ቃል? ማጻፈው ምንድን ነው? ምን ማለት ነው? እንዴት ነው የሚነበበው? እንዴት ነው የሚጠናው? የሚለውን ነገር ማየት እንጀምራለን። እግዚአብሔር ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። ልጸልይና ልጨርስ። ኦኬ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ክብርን ሁሉ እንሰጥሃለን። ክብር ለአንተ ከዘላለም እስከ ዘላለም ይሆንልህ ጌታዬ። አሁን ደግሞ በዚህ ጊዜ እግዚአብሔር ቃልህን ለማስተላለፍ ቃልህን ለመናገር የረዳኸኝ አንተ ነህ። መንፈስ ቅዱስ አንተ በእኔ ውስጥ ሆነህ ይህን ስራ ስለሰራ ክብርን ለአንተ እሰጣለሁ። ጌታ ወገኖቼም የማዳመጥ ባለጸግነት ተሰጥቷቸው ቁጭ ብለው ማዳመጥ ስለቻሉ ይሄም ከአንተ የተነሳ ነውና እግዚአብሔር እናመግንሃለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ ከዚህ በኋላ ደግሞ የሚገቡትን በዚህ ሩም ላይ ማንኛውም እግዚአብሔር በዚህ ሩም ላይ ተቀምጠው የሚሰሩት የሚሰሙትን ሁሉ እንድትባርክ ማንኛውም እግዚአብሔር አምላክ ሆይ በአንተ ቁጥጥር ስር በመንፈስ ቁጥጥር ስር እንዲሆን እጸልያለሁኝ። ጌታ ሆይ በዚህ ሰዓት ደግሞ በዚህ ሩም ውስጥ ሆኖ ክርስቶስ ኢየሱስን እንደ ግል አዳኝ ያልተቀበለ ወይም በመውጣት በመግባት አንድ እግር እዚህ አንድ እግር እዛ የሚል ህይወት ሰው ቢኖር በዚህ ውስጥ ጌታ ሆይ ውሳኔ እንዲያደርግ መንፈስ ቅዱስ ወይ እንድትረዳው እጸልያለሁኝ። ከአንተ ጋር ከዚህ ህይወት ጋር እንዲጣበቅ ግሩም ድንቅ የሆነ ጸጋ፣ በዚህ ጸጋ እግዚአብሔር ሆይ እንድትማርከው በኢየሱስ ክርስቶስ ስም እጸልያለሁኝ። ጌታ ሆይ ክብር ሁሉ ለአንተ ይሁን። ልጆች ስላረከን በመስቀል ላይ ደምህን አፍስሰህ ይህን ክቡር ዋጋ ከፍለህ ማንም ሊያድነን ማንም ሊከፍልልን የማይችለውን ዋጋ ከፍለህ የእግዚአብሔር ልጆች ስላደረከን የዘላለም ህይወት ስለሰጠህን አሁንም የዘላለም እግዚአብሔር ሆይ የዘላለም ደህንነትን የዘላለም ህይወትን የዘላለም ሀገር የዘላለም አካል ተዘጋጅቶልን ስለሚመጣ እናመሰግንሃለን። ይሄኛው ስጋዊ የሆነ ህይወታችን ከአዳም የወሰድነው ወደ አፈር ሲመለስ የማይሞትና የማይበሰብስ ዘላለማዊ አካል ደግሞ ስለተዘጋጀልን እናመሰግንሃለን። ከአንተ ጋር ለዘላለም የምንኖርበት ህይወት ስለተዘጋጀ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ጊዜ ሰዓቱን ሁሉ ለአንተ ሰጠው። የሰሙኝን ሁሉ ባርክ፣ ቃልህን ባርክ። መቶ ፍሬ አፍራ እግዚአብሔር ሆይ፣ 60 50 ልልህም ፕሊዝ ጌታ ሆይ እለምንሃለሁ፣ መቶ ፍሬ አፍራ። ቃልህ ጌታ ሆይ የተለቀቀ ይሁን፣ ለሌሎች የሚያስተላልፉት ይሁን፣ ይብዛላቸው፣ በአእምሯቸው የሚይዙት ይሁን፣ በውስጣቸው የሚያሰላስሉት ይሁን እግዚአብሔር ሆይ ተለቆ ለሌሎች ሁሉ ጌታ ሆይ ሼር ለማድረግ የሚችሉት የሚያካፍሉት እንዲሆን እኔም የማካፍለው እንዲሆን ስላደረክ እናመሰግናለን። ክብር ላንተ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። ሃሌሉያ።
የዳነ ማን አለ ከኃጢአት ርቀት? ጌታ ሆይ አንተን ጽድቅን ያለበስከኝ በምህረት አማልደ ከአብ ያስታረከኝ ከአብ ያስታረከኝ ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ድጋፍ የእርምጃዬ ማዳኔ ተገልጦ አይቻለው ጽድቅህ። ስለዚህ በደስታ ላመስግን ስምህን ላመስግን ስምህን። በክርስቶስ ኢየሱስ የመስቀል ላይ ሥራ ከዘለዓለም ሞት ዳንኩኝ ከመከራ። በነጻ ታደየ የጽድቅን ስጦታ ምስጋና ሰዋለው ለተቤዥን ጌታ ለተቤዥን ጌታ። ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ድጋፍ የእርምጃዬ ማዳኔ ተገልጦ አይቻለው ጽድቅህ። ስለዚህ በደስታ ላመስግን ስምህን ላመስግን ስምህን። ብላቴንነቴን ድካሜን ገምተህ አንተ ብርቱ ጌታ በእኔ ላይ ተገልጠህ የበረታብኝን ጠላቴን ቀጥቅጠህ ድል ያጎናጸፍከኝ ኢየሱስ አንተነ ኢየሱስ አንተነ። ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ድጋፍ የእርምጃዬ ማዳኔ ተገልጦ አይቻለው ጽድቅህ። ስለዚህ በደስታ ላመስግን ስምህን ላመስግን ስምህን። መልካሙን ስራህን በህይወቴ ፈጽመ እንድትታይብኝ በኑሮዬ ጎልት ይህ ነው ለመናዬ የዘውትር ጸሎቴ ክብሬ እርካታዬ አንተነ ትምክቴ አንተነ ትምክቴ ቤዛ ይሆንክልኝ ኢየሱስ ጌታዬ የህይወቴ መልክ ድጋፍ የእርምጃዬ ማዳኔ ተገልጦ አይቻለው ጽድቅህ ስለዚህ በደስታ ላመስግን ስምህን ላመስግን ስምህን